የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ነሐሴ ሰኞ ነሐሴ 13 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በመተማ ዮሐንስ በኩል ጭነት ይዘው ወደ ሱዳን ሊሻገሩ ነው ስለተባሉ ተሽከርካሪዎች ጉዳይ ባለስልጣናትን ጠይቀናል።
ጥይት ነው እስካሁን የምናውቀው ህጋዊ ፍተሻ የተደረገለት አይደለም። ግን አይተን የተወሰነውን እንደባየነው መልኩ እስካሁን ድረስ ያለን ኢንፎርሜሽን ተተኳሽ ተጭኖባቸው እንዳለ ነው።
የአማራ ክልል ልዩ ኃይል የምዕራብ ጎንደር ብርጌድ አዛዥ ልዩ ኃይል ማለት ነው የሆኑትን ኮሎኔል ሰለሞን አሻግሬን ነው የሰማችኋቸው። ለመሆኑ በአካባቢው የሚገኘው የሀገር መከላከያ ሰራዊት ብርጌድ ምን ይላል?
ለተማሪዎች ጥይቶች ነው እንደሚመጡ ይቆማሉ። ሰኛ ደረጃ ደግሞ የትነሳም ዳታቸው ጎት ነው ግሪስ ተጠርተው ታርጋቸው የመከላከያ አርማ ባንዲራችን ላያችን አጠቃላይ የመከላከያ መኪና አይመስልም።
የ33ኛ ክፍለ ጦር አንደኛው ብርጌድ ሻለቃ አዛዥ ሰው አገኛ በጤናቸው ከሳቸው ጋር በተመሳሳይ ያደረግነው ቆይታ በምሽቱ ይሰማል። በዘንድሮ የከፍተኛ ትምህርት ተቋማት መግቢያ ፈተና ከፍተኛ ውጤት ያስመዘገበው ወጣትም አብሮን ያመሻል።
ቅዳሜ ውድ ክረምት ደግሞ ሙሉ ከሰኞ እስከ አርብ መምህሮች በበጎ ፈቃደኝ ተሰባስቦ ንገራር መምህሮች በጣም መረድተውናል። እነሱ እዛ እንማራለን። በተረፈ ደግሞ የግል ጥረት አለ፣ የቤተሰብ ድጋፍ፣ ያ ሁሉ ተደምሮ ከእግዚአብሔር ጋር አሪፍ ውጤት አምጥቻለሁ ማለት ነው።
የሰማችሁ ተማሪ ብሩክ ዘውዱን ነው። ወደ ባህር ዳር አቅንተንም ከእርሱና ከቤተሰቡ ጋር ተጫውተናል። ከነዚህ ጥንቅሮች በተጨማሪም ዛሬ ኦርቶዶክስ ክርስትና አማኞች ዘንድ የቡሄ ወይም የደብረ ታቦር በዓል እየተከበረ እንደመሆኑ በዓሉን ዘካሪ መሰናዶም አለን። ጽዮን ግርማና የደን ገረመው አብረናችሁ እናመሻለን። በቅድሚያ አጫጭር ዜናዎችን እናሰማችኋለን።
ከዜናው ጋር ተመልሰን መጥተናል። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በነ ብርጋዴር ጀነራል ተፈራ ማሞ ጉዳይ ያቀረበውን የይግባኝ ክርክር ዛሬ ተመልክቷል። አቃቤ ሕግ በነ ብርጋዴር ጀነራል ተፈራ ማሞ የክስ መዝገብ ላይ ተጨማሪ የምርመራ ጊዜ ያስፈልገኛል ብሎ ይግባኝ መጠየቁ ተገቢ አይደለም ሲሉ ጉዳዩን ከሚከታተሉት ጠበቆች አንዱ አቶ ተመስገን ወርቁ ገለጹ። አቃቤ ሕግ በበኩሉ ጉዳዩ ውስብስብ በመሆኑ ተጨማሪ ምርመራ ጊዜ ማስፈለጉን ትክክል መሆኑን ገልጾ የፍርድ ቤቱ አቃቤ ሕግ የጠየቀው የይግባኝ ምርምር ብይን ለመስጠት ለነሐሴ 16 2011 ዓ.ም ተለዋጭ ቀጠሮ ሰጥቷል። ዘገባው ያስቴር ምስጋናው ነው።
የአፍጋኒስታን ፕሬዝዳንት እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን የተፈረባቸውን ቦታዎች ሁሉ ለማጥፋት ቃል ገብቷል። ፕሬዝዳንት አሽራፍ ጋን ዛሬ ይህንን ያሉት የሀገሪቱ 100ኛ የነጻነት በዓል ሲከበር ባደረጉት ንግግር ነው። የደቡብ ሲያዩቱ ሀገር ባለፈው ቅዳሜ በሰርግ ስነ ስርዓት ላይ ከተፈጸመው የቦምብ ጥቃት እያገገመች ነው። በጥቃቱ ልጆች የሚገኙባቸው ቢያንስ 63 የሚሆኑ ሰዎች አልቀዋል። 183 ደግሞ ቆስለዋል። እስላማዊ መንግስት ነኝ የሚለው ቡድን ካቡል ለተፈጸመው ጥቃት ኃላፊነቱን ወስዷል።
የቀድሞው የሱዳን ፕሬዝዳንት ኡመር አልበሽር የተመሰረተባቸው የሙስና ክስ ሂደት እንዲጀመር ዛሬ በካርቱም ፍርድ ቤት ቀርበዋል። ለ30 ዓመታት ያህል ስልጣን ላይ ከቆዩ በኋላ ባለፈው ሚያዝያ ወር ከስልጣን የተወገዱት ባሽር ህገወጥ በሆነ መንገድ የውጭ ምንዛሬ ተገኝቶባቸዋል፣ ህጋዊ ባልሆነ መንገድም ስጦታዎችን ተቀብለዋል በሚል ክስ ነው የተመሰረተባቸው። አንድ መርማሪ ፖሊስ በፍርድ ቤቱ ቃላቸውን በሰጡት መሰረት ከሳውዲ አረቢያ በሚሊዮኖች የሚቆጠሩ ዶላሮችን መቀበላቸውን ባሽር ለመርማሪዎች ተናግረዋል። የ75 ዓመት እድሜ የሆናቸው ባሽር ነጭ ባህላዊ ልብስ ለብሰው በፍርድ ቤቱ ከታጠረ የእስረኛ ክፍል ላይ ሆነው የፍርድን ሂደት ሲከታተሉ እንደነበር ተዘግቧል። አምነስቲ ኢንተርናሽናል የተባለ የሰብአዊ መብት ተሟጋች ድርጅት በበኩሉ የሙስና ክሱ በቀድሞ ፕሬዝዳንት ላይ የተመሰረተውን ከባድ ክስ ሊያድበሰብስ አይገባም ይላል። በሱዳን ዳርፉር ክልል ለረጅም ጊዜ ሲካሄድ ከቆየው ጦርነት ጋር በተያያዘም ዓለም አቀፍ የወንጀል ችሎት ባሽርን የጦርነት ወንጀልና ፍጅት ፈጽመዋል በሚል ክስ የመሰረተባቸው መሆኑ የሚታወቅ ነው።
አራት የምዕራብ ኢትዮጵያ ክልሎች በአሶሳ ስለ ሰላምና ልማት እየተወያዩ መሆኑ ተገልጿል። ውይይቱ ያጎራባች ክልሎችን የጋራ ሰላምና ልማት ለማሳለጥ የታቀደ መሆኑንም የቤንሻንጉል ጉምዝና ኦሮሚያ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ገልጿል። ውይይቱ በክልሎች አብሮነት ታሪክ ላይ ያተኮሩ ጥናታዊ ጽሑፎችም ቀርበውበታል ተብሏል። የውይይት መድረኩ በአማራ፣ በኦሮሚያ፣ በቤንሻንጉል ጉምዝና ጋምቤላ ክልሎች መካከል በአሶሳ ከተማ እየተካሄደ ነው። የአራቱም ክልሎች አፈ ጉባኤዎች፣ አጎራባች ዞኖችና ወረዳዎች ተወካዮችም እንዲሁም ጥሪ የተደረገላቸው ሁሉ በቦታው ተገኝተዋል። አድማጮች፣ ለሰዓቱ ያዝናላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን ዘገባ ነው። ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ ላይ ደርሰናል። በመግቢያችን ላይ እንዳስተዋወቅናችሁ የመተማ ዮሐንስ አካባቢ መከላከያ አዛዥ ሳያውቀው ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ 5 የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል የአማራ ክልል የምዕራብ ጎንደር ብርጌድ አስታውቋል። የብርጌዱ አዛዥ የሆኑት በመተማ ዮሐንስ የአማራ ክልል ልዩ ኃይል የምዕራብ ጎንደር ኮሎኔል ሰለሞን አሻግሬ ስለ ሁኔታው ለአሜሪካ ድምጽ አስረድተዋል።
መኪኖቹ የተያዙት ትናንትና በቀኑ 5 ሰዓት አካባቢ ላይ ነው የተያዙት። 6 ሰዓት አካባቢ ዙረው አሁን ቆመውበት ከሚገኙት አካባቢ እንዲቆሙ ተደርጓል። 5 መኪናዎች ናቸው። እነዚህ መኪናዎች ከላይ የመጡ ናቸው የሚል ነበር መጀመሪያ ህጋዊ ሆነ የሚታወቅ የሚሆን ነበረ። እና በዋነኝነት ያስቋማቸው እና የያዛቸው ያወቃቸው ወጣቱ ነው። የደረሰበት መረጃውን ኢንፎርሜሽኑን እና እንዲቆሙን ከፍተኛው ሚና የተጫወተው ወጣቱ ነው። ከዛ በኋላ ግን እኛም ደርሰን ሁኔታውን እንዳጣራ ነው እና እንዲሄዱም መጀመሪያ ላይ ፈልገን ነበር ከላይ ኢንፎርሜሽን ይሄዱ የሚልም ስለነበር፣ በኋላ ሁኔታው እየተጣራ ሲመጣ የያዙት ወረቀት ህጋዊ አይደለም እና ግምሩክ ህጋዊ ፎርማሊቲ ያሟሉ አይደለም የሚል ነገር በመምጣቱ እንደገና ተመልሰው ማቆሚያ ቦታ ላይ አድርገን አሁን በጥምር እዚህ ልዩ ኃይሉም መከላከያ፣ ፌዴራል ሚኒሻውና የፖሊስ ኃይሉ በጥምር የጥበቃ ስራውን እየሰሩ ይገኛሉ። በዚህ ምክንያት ደህንነቱ የንብረቱም የማንኛውም ነገር ከመኪናዎቹ ጋር ተያይዞ የመጣ የሰው ኃይልም አንድም ችግር አልተከሰተም፣ አንድም ችግር አልተፈጸመም። በሰላማዊ ሁኔታ የጥበቃ ስራችን እየሰራ እንገኛለን።
ኮሎኔል ሰለሞን አሻግሬ አያይዘው እንደተናገሩት እሳቸው በዛ ቦታ ከተመደቡ ከሁለት ወር ባነሰ ጊዜ ውስጥ እንደሆነ ገልጸው፣ ነገር ግን እንዲህ ያሉ መኪኖች ሲያልፉ አይተው እንደማያውቁ ተናግረዋል። ወጣቶቹም እነዚህ መኪና ለማስቆም ምክንያት የሆናቸው ምናልባት የመኪናው ሰሌዳ ቁጥር በግልጽ አለመጻፉ ሊሆን ይችላል ብለዋል።
መኪናዎቹ ኖርማሊ ዝም ብለው ህጋዊ በሆነ መንገድ ቢመጡና ባልተጠረጠሩ ነበር። መኪናዎቹ የኋላ ታርጋቸው ግሪስ ተቀብቷል፣ በጭቃ ተቀብቷል፣ አይታይም ነበር። እና እነዚህ መኪናዎች ምንድን ነው? ለምንድን ነው ታርጋቸው እንዲታይ ያልተፈለገው? የማንስ መኪናዎች ናቸው? ወዴት ነው የሚሄዱት? የሚል ጥያቄ ትን አስነሳባቸው ወጣቱ። በዛ ምክንያት ከዛ ይሄን መኪና ማጣራት አለብን፣ ማየት አለብን ወደሚል ድምዳሜ ይደርሳሉ። እዛ ወደ መኪናው ተጠግተው ታርጋውን በሚያዩበትና የተቀባውን ጭቃና ግሪሱን በሚያበሱበት ጊዜ ታርጋው የመከላከያ ታርጋ ነው ያለው። እንዴ ለምንድን ነው ጭቃ ማበስ ያስፈለገው? ማነው ጭቃ መቀባት ግሪስ መቀባት ያስፈለገው? ታርጋውን ለምንድን ነው ህጋዊ ከሆናችሁ ለምን እንደሆነ ጊዜ በነጻ ተንቀሳቀሱም ለምን ተብሎ ሲጠየቁ የነበሩት ትንሽ ሹፌሮችም በአግባቡ የመለሱበት ሁኔታ አልነበረም። ዝም ብለን የተቀባው በሚል እየተደበሰበሰ ሀሳብ ስለነበረው ወጣቱን አሳማኝ አልነበረም። በዚህ ምክንያት ደግሞ ወጣቱም ጥርጣሬው እየጎላ ሊመጣ ቻለ። ከዛ በኋላ መኪናዎቹ እንዳይሄዱ ይቁሙና በምናጣራው እናጣራለን የሚል ሀሳብ እንደደረሰ ነው ኢንፎርሜሽን የሰማው።
ባጣራችሁበት ጊዜ ከላይ የሚሄዱ ከተባለ ብለውኛል። እና ከላይ ማለት ከየት ነው? ከመከላከያ ነው? ከዛ አሁን በምታደርጉት ማጣራት
እኛ እንግዲህ እኔ ማውቀው ከላይ የምለው የልዩ ኃይል ማዘዣ ጣቢያ ባህር ዳር ያለው አለ እና ወዲያውኑ ለእኔ ኢንፎርሜሽኑ እንደደረሰኝ ለልዩ ኃይሉ ምክትል አዛዥ ኢንፎርም አደረግኩኝ።
ልጃይሉ እስቲ ቆይ አጣርቼ ነግራለሁ አለኝ ልጃይሉ ምክትል አዛዥ። በዛ አጣርቶ አይ ይሄ ነገር ህጋዊ አይነት ስለሆነ ያለው ኢንፎርሜሽን ልቀቋቸው የሚል ነበር። ዋላ ወጣቱ አለቀም ሲል ሲቆዩ ኢንፎርሜሽኑ ሲጣራ አይ የተፈጸመላቸው እንደዛብ ትክክል አይደለም የግምሩክ ፎርማሊቲ የሚያሟላ ወረቀትና ህጋዊ ደብዳቤ ማለያዙም ስለዚህ መጣራት አለበት ወደሚል ግምሩክ ሲሄድ ከዛ በኋላ በዛ መሰረት ነው እንዲቆዩ የተደረገውና በዛ ነው።
ምንድነው የጫኑት መኪኖቹ? አምስት ትልልቅ ተሳቢዎች ነው ማህበራዊ ሚዲያ ላይ የሚታየውና ምንድነው የተጫነው?
ተተኳሽ ነው
መሳሪያ ነው
ጥይት ነው። እስካሁን የምናውቀው ህጋዊ ፍተሻ የተደረገለት አይደለም ግን አይተን የተወሰነውን ባየነው መልኩ እስካሁን ድረስ ያለን ኢንፎርሜሽን ተተኳሽ ተጭኖባቸው እንዳለ ነው።
ከመከላከያ ጋር ለመነጋገር አልሞከራችሁም? አሁን
ከመከላከያ ጋር አሁን ብቻ ሳይሆን ከመጀመሪያ ጀምሮ እስካሁን እኮ ከመከላከያ ጋር እዚህ ካለው በገራ እየሰራን ነው። እዚህ ያለው የመከላከያ አዛዥ ኮሎኔሉ ስለነዚህ መኪና አመጣጥ ኢንፎርሜሽኑም የለውም የተነገረው ነገር እንዳልሆነ እና እንደኛ እሱም እንደኛ አዲስ የሆነበት ከዛ በኋላ ወጣቱ ያነሳውን ጥያቄ መሰረት አድርጎ እንደማንኛውም የጸጥታውን ኃይል በማረጋጋትና የጥበቃ ስራውን በመስራት የመሳተፍ ካልሆነ በቀር እዚህ ያለው የመከላከያ አዛዡ ምንም አይነት ኢንፎርሜሽን የለውም ለነዚህ መኪናዎች አመጣጥ።
እዛ የመተማ አካባቢ ያሉ ወጣቶች አስቆመው ዘርፈውታል ችግር ደርሷል የሚሉ ነገሮች ማህበራዊ ሚዲያ ላይ አሉና እስቲ ግልጽ ያርጉልን። ወጣቶቹ ያደረሱት ጉዳት አለ? የዘረፉት ነገር አለ?
እንደዚህ አይነት ነገር የለም የተፈጸመም የለም። በእውነት ከሆነ ለመናገር እውነቱን ኦልሬዲ መውጫ ኬላው ላይ ግምሩክ ፍተሻ ደርሰው ነበረ። እዛ ነው አስቆመው ለሳቸው በአጠቃላይ የነበራቸው መንፈስና አጠቃላይ የአመላለሱ መንፈስ ጥሩ የሆነ ስነ ምግባር የተሞላበትና አብዛኛው ኃይል ወጣቱ ኗሪው በስርዓት እንዲያዝነት ንብረቱ ካልሆነ የሚፈልገው ህገወጥ ተግባር ለመፈጸምና የህገወጥ ተባባሪም ለመሆን ዝግጁ አልነበረ። ስለሆነም ነው ሁኔታውን በቁጥጥር ስር ወዲያው ለማዋል የረዳን እንጂ ወጣቱና ህገወጥ ስራ የሚሰራ ቢሆን ኑሮ በጣም አስቸጋሪ የሚፈጠር ነበር። ንብረቱን በአደጋ ላይ ሊወድቅ ሊቃጠል ሊዘረፍም ይችል ነበር። ይሄ ነገር አልተፈጸመም። ነገ መጨረሻ አካባቢ ላይ አንዳንድ ሳሉግ የሚባላለ እዚህ አካባቢ በቀን ስራ የተሰማራ እና አንዳንድ ሌባዎች እንደዚህ አይነት ጫፍ ላይ አንድ መኪና ላይ ሙከራ ነገር ለማድረግ ሞክረው ነበር። እነሱንም ወዲያው እኛ በቅርብ ርቀት ስለነበርነ ተቆጣጠርናቸው። አስፈላጊውን እርምጃ ወስደን ልናቆመው ወስደናል። እርምጃው ደግሞ በምንም እንትን ሳይሆን ሰው የሚልና እንዲህ አይነት ነገር የሚጠበቅ አይደለም ከእናንተ ሌቦች ካልሆናችሁ ባል በቀር አብዛኛው ወጣት በስርዓትና በህግ ስለሆነ ንብረት እንዲያዝለት ያለ እናንተ ረፉ አልናቸው። ወዲያው አርፈዋል። ምንም አይነት የጥይት ተኩስ አልነበረም። ምንም አይነት ሌላ ነገር አልነበረም። ሰው በሚል ብቻ አቁመነዋል።
ኮሎኔል ሰለሞን አሻግሬ አያይዘው እንደተናገሩት አካባቢውን በጥምር ኮሚቴ እንደሚከታተሉ ገልጸው በዚህም የመከላከያ የፌደራል ፖሊስ ያካባቢው የአማራ ክልል ማለት ነው ልዩ ኃይል አንድ ላይ ሆነው ወጪ ገቢውን እንደሚቆጣጠሩ ገልጸው ይህንን ጭነት በተመለከተ ግን ጥምረቱ ምንም የሚያቆም መረጃ የለም ብለዋል። ከዚህም ውስጥ አንዱ የመከላከያው ብርጌድ ነው አሉኝና ወደዚያው ስልክ ደወልን። የ33ኛው ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ አዛዥ ሸዋገኝ አብጤ ጠየቅናቸው ስለ ጭነቱ ያውቃሉ ያልናቸው።
አጠቃላይ የመተማውን ከተማ አጠቃላይና ገጠር ዙሪያ ወረዶች ነው ነው ግንባሩ ለዚህ መኪኖች እንኩና ያለኝም እንደዚህ ነው ተማው መኪኖች ይያዙ ጸጥታ መቆሩ ወረዳው አጠቃላይ ተጠራው መኪኖች ይያዙ እንደዚህ ነው ተማው ግንኝ መተማውንስ ጥይቶች ነው እንደሚመጡ እንኩና ያለኝ ሰኛ ደረጃ ደግሞ የክልሉ አመራጣቸው ህገወጥ ነው። ግሪስ ተጠርተው ታርጋቸው የመከላከያ አርማ ባንዲራችን መለያችን አጠቃላይ የመከላከያ መኪና አይመስልም። ስለዚህ ተለብሰተባልኩኝ ሰብ ዜና ነው የመከላከያ ነው የአጠቃላይ የሱዳን ነው እንዲታውቋል ታል መኪኖችን አለም ነው። ስለዚህ ተጠይቻለሁ። ወረዳም ጠይቆኛል፣ ዞንም ጠይቆኛል፣ ክልልም ጠይቆኛል። እንቅም ያለኝ አላቅም ብያቸዋለሁ። አሁን መኪናው በቁጥጥር ስር በጥምር ኃይል እየተጠበቀ ይገኛል ማለት ነው።
ከዚህ በፊት ግን አሁን ለምሳሌ መከላከያ እንደዚህ አይነት ነገር ቢልክ ለእናንተ አያሳውቃችሁ የሚልክበት አጋጣሚ ሊኖር ይችላል?
እኔ ለምሳሌ ከወንዳዋ ጀምሮ እስከ ጭልጋ ጨንቀል ባንጉራ የነበርኩ ነው። መጠና አሁን ተመጣው ጀምሬ ግን አሁን 40 መኪኖች በዚህ በሰኔ ወር አዚ ሄደዋል 40 መኪና ማለት ነው።
እሺ
ደግሞ እንኩን ያለው ምን ዘነግሮኝ ያጋዘጥች በደንባርገን ትክክለኛ ሆነ አይሻብረን አንዴ ግን ህጎትን አመጣጣቸው እንኩን ያለው ማከራችን ትክክለም አይደለም።
ይህ ንብረቱን በተመለከተ በአሁኑ ሰዓት በጥምር በፖሊስ ጥበቃ ስር ሆኖ ማጣራት እየተደረገና በአጠቃላይ ከፌደራል የመከላከያ አዲስ አበባ ካለው ጋር እየተነጋገሩ እንደሆነ ገልጸዋል። ይህንን በተመለከተ በእኛ በኩልም ለማጣራት ወደ ጀነራል አደም መሐመድ የጦር ኃይሎች ኢታማዦር ሹም እንዲሁም ምክትል ኢታማዦር ሹም ጀነራል ብርሃኑ ጁላ የእጅ ስልኮቻቸው ጋር ማምሻው እንደውልን ነበር። ሁለቱም ስልኮች አይሰሩም ከዚህ ቀደም የነበረን። እንግዲህ ተጨማሪ መረጃዎችን ይዘለውን ወደ እናንተ እናደርሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አድማጭ ኤደን ቀጤ የዘጋቢዎቻችን መስኮት ነው። እንግዲህ የዘጋቢዎቻችን መስኮት እስቲ ምንድነው የተያዘው ዛሬ?
ዛሬ እንግዲህ የዘጋቢዎቻችን መስኮት ዘንድሮ ከፍተኛ ትምህርት መግቢያ ፈተና ላይ ከፍተኛ ውጤት ያስመዘገበ ወጣት ነው። የኃይሌ ገብረስላሴ አየለሽ ደገፉ መታሰቢያ ትምህርት ቤት ተማሪ የነበረው ብሩክ ከ700 ከሚያዘው ፈተና 645 በማምጣት ከመላ ተፈታኞች ቀዳሚ ሆኗል። ውጤቱ የራሱ ብቻ ሳይሆን ደግሞ መላ ቤተሰቡንም አስደስቷል። እናቱ ወይዘሮ ኤልሳቤጥ ጥላሁን ልጄ የዘመናት ደሞዜን ይከፈለኝ ብለዋል ለአሜሪካ ድምጽ ሲናገሩ። አስቴር ምስጋናው ከብሩክና ከእናቱ ጋር ቆይታ አድርጋለች።
አጣብቂዋል ማለት ሬንጅ ነበሩ ሬንጅ ውስጥ ነውና ደስተኛ ነኝ።
ብዙ ስለተስከሰን ነበር ሬንጅ
ከ6 እስከ 650 እንደዛ ባለው ነው ነበር
ይጠበቀው።
ያ
እና ስንት ላይ ጀመረ?
ያ 650 ነው መሰረተው እንጂ ነው ቀረው።
ይሄንን ውጤት ለማምጣት የትምህርት ዝግጅት ምን ይመስል ነበር? ያጠናን ስልጠና
ያው እንግዲህ እንዳልኩሽ ከሰልጣና ጀምሮ ኃይሌ ትምህርት ቤት ነው ተማርኩት። ያው ከሃይ ስኩል ጀምሮ ብዙ ጊዜ አላማው ጥሩ ካምፓስ መግባት ነው። ስለዛ ለ12 ከመጀመሩ ጀምረን ከ10 እንደጨረስን ጀምረን ሰርተናል እኔም ጓደኞቼ። በተጨማሪም ደግሞ በባህር ዳር ከተማ እንግዲህ ባህር ዳር ነዋሪዎች ያውቁታል በሰርሰ ትምህርት ቤት ቅዳሜ እሁድ ክረምት ደግሞ ሙሉ ከሰኞ እስከ አርብ መምህሮች በበጎ ፈቃደኝ ተሰባስቦ ምገራር መምህሮች በጣም ረድተውናል። እነሱ እዛ እንማራለን። በተረፈ ደግሞ የግል ጥረት አለ የቤተሰብ ድጋፍ ያ ሁሉ ተደምሮበት ያው ከእግዚአብሔር ፈቃድ ጋር አሪፍ ውጤት አምጥቻለሁ ማለት ነው። ግን የተለየ ያጠናን ዘዴ አለኝ ማለት አልችልም። ብዙ ጊዜ አመሻል ጠዋት መነሳት አልወድም ቡና አልጠጣም እንደሚያስበው። ግን እንደ በጣም ተጨናንቄ አላለም። ብዙ ጊዜ ፊልም እያየሁ የተዝናነኩ ጓደኞች ጋር እየወጣሁ ግን መነበብ መጨረስ ያለባቸው ሰብጀክቶች በጊዜው እንዳልኩ የተቻለኝን ጥረት አድርጌያለሁ። ያ ደግሞ ተሳክቶ የጥሩ ውጤት አምጥቷል ማለት ነው። ፊዚክስ በጣም ወዳለሁ፣ ማትስ ወዳለሁ፣ ባዮሎጂን ወዳለሁ። ያው ግን ፊዚክስ እንደዚህ ማትሪክ ላይ 50 ጥያቄ ስለሆነ በሁለት ስለሚጣጣፍ ስለዚህ በጣም ሰርተናል ማለት ኤክሶቻችን በሁለት ስለሚጣጣፉ ብዙ ውጤታችን ስቅር እንዳይል ፊዚክስን ብዙ ጊዜ ይገደንበታል ማለት ነው። አቲቲዩድ ከባድ አልነበረም ብዬ አስባለሁ። እንዴት እንደዚህ ዝቅ ያለ ውጤት እንደመጣ እኔ አልገባኝም።
አንተም ዝቅተኛ ውጤት ነው የመጣው?
እኔ አመጣው ወደ 89 አካባቢ ነው የመጣው። የኔ አሪፍ ነው ግን የብዙ ሰዎች የጓደኞቼ ጎበዝ ምንላቸው ሰዎች ወደ 20 ቤት 30 ቤት ነው እንዴት እንደመጣሱ ያለው።
ከባድ ታዋቂ ሰዓሊ ነው በባህር ዳር ከተማ ዘንጉባይ ላይ በጣም ታዋቂ ሰዓሊ ነው። እስኪ ስላባት ነገር
ያው አባቴ እንግዲህ እኔ አክቹሊ በ10 አመቴ ነው ህይወቴ ያለፈው ግን ማቆና ሰውስ ከመነግረን ድረስ አርቲስት ዘውዱባይ ላይ በባህር ዳር መጀመሪያም በደብረ ማርቆስ የመጀመሩን የጎዳና የሰላውደሪ ያሳየ ሰው ነው እስከምናውቀው ድረስ። በጣም ጎበዝ ሳል ነበር፣ ጥሩ አባት ነበር። በጣም ላይክ ብራይት ማይንድ ካላችሁት አንዱ ነው ማለት በስዕል ብቻ አይደለም በሙዚቃ በድርሰቱ ቅርጻ ቅርጽ የሚሰራ ነበርና ላይክ ዳይናሚክ መሆንን ከሱ ያዩ ይመስለኛል። ማለት በሁሉም ነገር አንድን ነገር ብቻ ለመውደድ ፍሌክሲብል ነገር ሆኖ ብዙ ነገሮች ላይ መሆን እንደሚቻል ያሳየኝ ሰው ነውና ቢኖር እንደውም ተሻለ ውጤት አመጣለሁ ብዬ አስባለሁ።
ወደ ከፍተኛ የትምህርት ተቋም እያለፍክ ነውና ቤተሰቦች እና ስጋ ነው የምትኖረው? በምን አይነት ኑሮ ነው የምትኖረው? ለወደፊቱስ እንደው በጥሩ ሁኔታ ትምህርትህን ለማስቀጠል የሚያስችል ሁኔታዎች ምቹ ናቸው?
ያው እንዳልኩሽ አባቴ በ10 አመት ነው ህይወት ያለፈው ሰዓሊ ነው የነበረው። እናቴ የቤት እመቤት ናት። ከዛ ጊዜ ጀምሮ እንግዲህ እስከዛሬ ድረስ 9 አመት ማለት ነው ራሷ ያው በቤት መብትነት ቢሆንም የቤት ክሮችን ለገና ከዘመድን ይረዳንን ይያልን እስካሁን ደርሰናል።
ከዚህ በኋላም እናቱ እንደሚያግዙት ነግረውናል። ወላጅናቱም በዚህ መደሰታቸውን ገልጸውልናል። ወተከታዩ ዘገባችን ቴክኖሎጂ ነው። በዩጋንዳ ማህበራዊ አውታሮች ላይ ተጽዕኖ ፈጣሪ የሆኑ ግለሰቦችና ተቋማት የመንግስት እርምጃ የንግግርና የፕሬስ ነጻነትን የሚገድብ ነው ይላሉ። የሃሊማ አቱማን ዘገባ ሀብታሙ ስዩም ያሰማናል።
በቲናቱ ማሃይዝ በበይነ መረብ ላይ ተመልካቾቹ አዘንድ ክሩዋ ገበሬ እየተባለች ትታወቃለች። እርሻን የሚያበረታቱ ገበሬዎች ገበያቸውን እንዴት እንደሚያሳድጉ የሚመክሩ ተንቀሳቃሽ ምስሎችን ሰርታ ታጋራለች። 43 ሚሊዮን ህዝብ ባላት ዩጋንዳ በቲናቱ ማሃይዝን የሚከተሉ ተመልካቾች ጥቂት የሚባሉ ናቸው። ሆኖም ከመታጋራቸው ምስሎች በቂ ገንዘብ ያፈራሽ ነው። የዩጋንዳ ባለስልጣናት እንደሱ ያሉ የበይነ መረብ ላይ አታሚዎች ተመዝግበው የሚያትሙት መታየትና ቁጥጥርም ሊደረግበት ይገባል ብለው ያስባሉ። በቲና ከቁጥጥር ይልቅ ቀረጥ ቢጣለባት እንደምትመርጥ ትናገራለች።
If I'm posting and I'm getting 300 per post that I get
አንድ ምስል አጋርቼ ከሱም 300 ሺሊንግ ያክል ታገኘው ይሄንን ያገኘሁት ብዬ ግልጽ እንደምናገር አረጋግጥላችኋለሁ። ካገኘሽ ውስጥ 100% ስጪኝ ካላችሁኝ እሱን ሰጣችኋለሁ። ዋናው አላማችሁ ሌላ መሆን እየታወቀ በመዝገባ ስም አትምጡ። የራሳችሁ የሆነ መንገድ አላችሁ። ልታበረታቱት የምትሹት ሌላ አንዳች ነገር አለ።
You have something else that you're trying to promote.
የዩጋንዳ የመገናኛ ኮሚሽን በበይነ መረብ ላይ ከሚለቀቀው መረጃ አብዛኛው ቁጥጥር የማይደረግበትና ህዝቡን ለግጭት የሚያነሳሳ ነው ሲል ይከሳል። ተጽዕኖ ፈጣሪዎች እንዲመዘገቡ ማድረግ የቀደመ ፈቃድ ያላቸውም ቢሆን የሚለጥፉትን እንዲያጤኑ ያደርጋቸዋል ሲሉ የኮሚሽኑ ቃል አቀባይ ኢብራሂም ቦሳ ይሟገታሉ።
These are people who are online radios, online television, online publishers.
እነዚህ የኢንተርኔት ላይ ራዲዮና ቴሌቪዥን ፕሮግራሞች አዘጋጆችና አስተራጮች ናቸው። ኢንተርኔት ላይ የሚወጡ ጽሑፎች አሳታሚዎች ናቸው። ብሎጎችንና ፌስቡክን የመሳሰሉ መድረኮችንም ለዚያው ለንግድ ጉዳይ ይጠቀማሉ። ከዚያ ስራም ገቢ ያገኛሉ። ስፋት ላለው አድማጭ ተመልካችና አንባቢ መረጃ ያሰራጫሉ። የሚያሰራጩትን መረጃ የሚወስድላቸው የሚጠቀም ስላለ መመዝገብ አለባቸው።
The content they put out there is of importance, so we say they should register.
ሮስ በልካጉሚሪን የመሰሉ ጦማሪዎች ግን ዩጋንዳ የበይነ መረብ ላይ ግንኙነቶችን ለመቆጣጠር የቀደሙ ህጎች እንዳሏት በመጥቀስ ያሁኑ የተመዝገቡ መመሪያ አሳሳቢ እንደሆነ ያነሳሉ።
We see these undertones are very political.
እነዚህ መንግስታዊ ሹክሹክታዎች ፖለቲካዊ ዓላማ እንዳላቸው ይታየናል። እነቱን እንነጋገር ከተባለ ያሁኑ ርምጃ ስረ መሰረቱ ዩጋንዳ ወጣት ሀገር መሆኗ ነው። ዩጋንዳ በጣም ወጣት ሀገር ናት። በስልጣን ላይ ለመቆየት የሚፈልገው ሰውዬ ደግሞ ሽማግሌ ነው። በመጪው ምርጫ የሚመረጠው ህዝብ ለመጀመሪያ ጊዜ በአብዛኛው ወጣት ይሆናል። ወጣቶቹ በበይነ መረቦች ላይ ተሰማርተዋል። ነገሮች በነበረው እንዲቀጥል የማይፈልጉ መሆናቸውም እየታየ ነው።
ዩጋንዳ ባሳለፍነው የአውሮፓውያን አመት በርካታ የበይነ መረብ አታሚዎች የንግግር ነጻነትን ያፍናል ሲሉ የተቃወሙትን የማህበራዊ መገናኛዎች ቀረጥ አውጥታለች። የኔሽን ሚዲያ ቡድን አርታይ የሆነው ቻርልስ ቢቻቺ መዝገባ ማስፈለጉ በፕሬስ ነጻነት ላይ ሐሳብ መጣሉን ያነሳሉ። አሁንም ግን በህጉ ማቀፍ ስር መሆኑንም አልዘነጉም።
UCC is testing out how much it can go.
መገናኛ ብዙሃኑን ምን ያህል መቆጣጠር እንደሚቻል ለማወቅ የዩጋንዳ መገናኛዎች ኮሚሽን እየሞከረ ነው። ከህጉ ሳንወጣ መመከት መቻል ያለብን ይመስለኛል።
Within the law,
ባለስልጣናት የዩጋንዳ መገናኛ ብዙሃን መመዝገብ አለመመዝገባቸውን በቀላሉ ለማረጋገጥ ይቻላል ይሆናል። ሆኖም ግለሰቦችን እንዴት መከታተል እንደሚችሉ፣ መዝገባውን እንዲቀበሉ ምን አይነት ማስፈጸሚያ እርምጃዎች እንደሚወስዱ ግልጽ አይደለም።
አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ዛሬ እንግዲህ በመላው የኦርቶዶክስ ክርስትና እምነት አማኞች ዘንድ የቡሄ በዓል እየተከበረ ይገኛል።
ለመሆኑ የቡሄ አመታዊና ትውፊታዊ ዳራ ምን ይመስላል? ይህንን እንዲያስረዱን መጋቤ ሐዲስ ሳሙኤል አያልነህን አነጋግረናቸዋል። መጋቤ ሐዲስ በደብረ ሰላም ቅዱስ ጊዮርጊስና ቅድስት አርሴማ ቤተክርስቲያን የስብከተ ወንጌል አብያተና ሐዲስ ኪዳን ትርጓሜ መምህር ናቸው።
ሰኔ አጋማሽ ላይ የክረምቱን መግባት ተከትሎ ትምህርት ቤት ሲዘጋ ልጆች ወደ ቤታቸው ሲከተቱ ክረምቱ ሲገባ ሃምሊን ሲጨላልም ገበሬው ሆዱን በጎመን ለጉሞ አንገቱን ደፍቶ ወደ ግብርና ያተኩራል። ሰማይና ምድር ተጣብቀው ቀኑ በዝናብ ጀምሮ በዝናብ ያመሻል። ወርሃ ነሐሴ ግን ይሄን ሁሉ ይቀይራል። አመቱ ሲብት እረኞች ወዲያና ወዲህ ማዶ በመሆን በፉጨትና በጅራፍ ህጻናት ወንዶችቶች ደግሞ በሆያ ሆዬ ጭፈራ በየደጁ ገጠር ከተማውን ያደምቁታል። መጋቤ ሐዲስ ሳሙኤል አያለ በኢትዮጵያ ኦርቶዶክስ ቤተክርስቲያን የደብረ ሰላም ቅዱስ ጊዮርጊስና ቅድስት አርሴማ ቤተክርስቲያን ስብከተ ወንጌል አብያትና የሐዲስ ኪዳን ትርጓሜ መምህር ናቸው። ስለ ደብረ ታቦር ቡሄ በዓል ሃይማኖታዊ አመጣጥ በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ በተቀመጠው መሰረት ኢየሱስ ክርስቶስ ሐዋርያቶቹን ጴጥሮስን፣ ያዕቆብንና ዮሐንስን ይዞ በታቦር ተራራ ላይ ወጥቶ ከኤልያስና ከሙሴ ጋር እንዳገናኛቸው ተጠቅሰው በተለይም ደግሞ ብርሃን መታየቱ ከችቦ ማብራት ጋር እንደሚያያዝ ይሄ ደግሞ አሁንና ያለው ለባህላዊ አመጣጡና ስርዓቱ መሰረት ነው ይሉናል።
እንግዲህ የዚህ በዓል መሰረታዊው ይዘት ሃይማኖታዊ ነው። ነገር ግን እንደሚታወቀው በሀገራችን ባህሉ ማህበራዊ ህይወትን ያተሳሰረ ስለሆነ መንፈሳውያን ግጥሞች፣ ማህበራዊ ግጥሞች የሚነገሩበት የሚሰናሰሉበት ነው። ሙገሳ ለምሳሌ በደንብ የደገሰችና ሙልሙል ያዘጋጀች ጠላ የጠመቀችና የምትመሰገንበት የምትሞገስበት እንግዲህ የግብርና ጊዜም ስለሆነ ያ ገበሬ ደግሞ ሸማውን ለብሶ የሚከፈተለችለትን ቁጭ ላለ አባወራ በረራይና ቀጭን ጋቢ አሰርቶ ለባሽ መሆኑን እየጠቀሱ የሚያመሰግኑበት ነው።
ዶሮ ከጨኸ የለም ለሊት፣ ቡሄ ከዋለ የለም ክረምት የተባለለት የቡሄ በዓል ግጥሞችና ስንኞች ሁሉም ሃይማኖታዊና ባህላዊ ትርጓሜ ያላቸው ይሉናል።
አጋፋሪ ይደግሳል፣ ያችን ድግስ ውጪዎቼ በድንካል ጋር ተገርብቼ ይላል። እንግዲህ ዜማውን የሚያወጣው ሰው እንግዲህ በአንድ ቤተ መንግስት ወይም በአንድ ባለሟል ንጉስ ፊት ምንም ንጉሱ ይደግስ አጋፋሪ ነው የዛ ድግስ ደግሞ ኃላፊ። እዛ አካባቢ ላይ አንድ አረጋዊ ቤት እንግዲህ ልጆች ሆ ብለው ይሄዳሉ። ሆ ብለን መጣን፣ ሆ ብላችሁ ተቀበሉን ብለው ሲሄዱ የአጋፋሪ ያዘጋጀውን ሙልሙል ባለቤት የጋገረችውን አባትየው ነው እንግዲህ አቅርቦ መርቆ ሸልሞ በሉ እግዚአብሔር ለአመት ያደርሳችሁ ብሎ የሚሸልመው። ጭሱ እስራኤላውያን ከፈርዖን ቤት የወጡበትን በደመና መከለላቸውን የምናጠቅስበት የምናስታውስበት ነው። ያችን ካልጋ አመለኛ ያለ አንድ ሰባት አስተኛ እንግዲህ አንዳንድ ጊዜ በስርዓት የሚገቡ ግጥሞች ይኖራሉ። በስርዓት የሚገቡ ቤት እንዲመታ ስራህን ለመጠበቅ በስርዓት የሚያስገቧቸው ነገሮች ይኖራሉ። እንጂ እንደሚባለው ጭፈራ እዛ ማዶ አንድ ጀሪካን፣ እዚህ ማዶ አንድ ጀሪካን፣ እኔም አገሌ ሊሄድ ነው አሜሪካን፣ ከሃይማኖታዊም ስርዓቱ ከባህላዊም ትውፊቱ ይርቃል፣ በጣም ይርቃል። ለምን ገንዘብ አይሰጥም? ገንዘብ ሳይሆን የሚሰጠው ምስጋና ነው። ዛሬ ከተማ ላይ ስለምናየው እንጂ ወጣ ብለን ወደ አብነት ትምህርት ቤት ብናየው፣ ወደ ገዳማት ብናየው የኖሎት የእረኞችና የደቀ መዛሙርት ክብረ በዓል ነው ብላል። የትኛውም የአብነት ትምህርት ቤት ሲኬድ ሁሉም የለመነውን ደግሶ የሚያበላበት ቀን ነውና ደብረ ታቦር የገሌ ከገሌ የማይባልበት ገሌ ከገሌ ተብሎ ተለይቶ ዘር፣ ቀለም፣ ጎሳ፣ ቋንቋ የማይለይበት ሁሉ በአንድነት ተባብሮ ተስማምቶ ያለውን እየተበላ እየጠጣ የሚያከብረው በዓል እንደሆነ በዚህ የምናይበት የምናስታውስበት ነው።
መጋቤ ሐዲስ ሳሙኤል አያለ አያይዘውም የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ የባህልና የቱሪዝም ሚኒስቴር፣ ትላልቅ አባቶች እንዲሁም ወላጆች ሁሉም ባህሉን ለትውልድ ለማስተላለፍ ኃላፊነት አለባቸው ብለዋል።
አድማጮች እንግዲህ የዛሬ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ኤደን ገረመው ነበር። ስለሰጡን ያቀናበረልን ደግሞ
ሞቴል ያቀረው ነበር። ዛሬ እንግዲህ ቡሄ ነው። አንቺ ነሽ ይህን ፕሮግራም ያሰናዳሽው። እናመሰግናለን። ደህና ደሩ።
መልካም በዓል።
Kun Radio Sagale Amerikati.